Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ፣ በፌደራልም በክልልም። ስለዚህ እነኛ አካላት በዋነኛነት ተቀናይተው አንዱ የሚጎለውን ክፍተት ሌላው የሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል።
የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ ናቸው።
ኒያድግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ መመለስ ካልቻለ የፈለገውንም ያክል የጸጥታ ኃይል ቢቋቋም የትኛውንም ያክል ቢሄድ ይሄ ሰላም ይረጋጋታል የሚል እምነት ከባድ ነው ብሎ ማመን። ምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም።
ሁለተኛው ደግሞ የሚያዱ ምክትል ፕሬዝዳንት አቶ ሙርጌታ አበበ ናቸው። አንዳንድ የሀገሪቱ አካባቢዎች ውስጥ የሚስተዋሉ የጸጥታ ችግሮችን አስመልክቶ መንግስትና ተቃዋሚ ወገኖች በየበኩላቸው ከተናገሯቸው የተወሰደውን የሰማችሁት አድማጮች፣ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
መድረክ በኢትዮጵያ ላይ አንዣቧል ካለው አደጋና ጥፋት ሊታገድ የሚችለውና ብቸኛው አማራጭም ስር ነቀል የፖለቲካ ለውጥ ነው ሲል አሳሰበ። ይህ ሊመጣ የሚችለውም ገዢው ፓርቲ ከሌሎች በሀገሪቱ ጉዳይ ያገባናል ከሚሉ የፖለቲካ ኃይሎች ጋር በመምከርም እንደሆነ አመልክቷል። የነዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናመለክታለን።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች እና ሌሎች ልዩ ልዩ ቅንብሮች እና ዘገባዎችም በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ህዳር 4 2010 ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ከፕሮግራም አቀነባባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት የሥራ ጉብኝት ቋታር ገብተዋል። ጉብኝቱ የሁለቱን አገሮች ግንኙነት በማጠናከር ላይ ያተኮረ መሆኑን ከልዑካን ቡድን ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ገልጸዋል። እዚያው መካከለኛው ምስራቅ ውስጥ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ትውልደ ኢትዮጵያ ቢሊዮነር ሼክ መሐመድ ሁሴን አላሙዲ ተፈቷል በሚል በድረገጾች የተሰራጨው መረጃም የተሳሳተ መሆኑን አቶ መለስ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ካታር ያመሩት ሚኒስትሮችና ሌሎች ባለስልጣናት ያሉበት ከፍተኛ የኢትዮጵያ መንግስት የልዑካን ቡድን በመምራት ነው። የጉብኝቱ ዓላማም ከሁለቱ ሀገራት የሁለትዮሽ ግንኙነት ጋር የተገናኘ መሆኑን ከልዑካን ቡድኑ ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ከካታር በስልክ ነግረውኛል።
ይሄ ጉብኝት ዋነኛ ዓላማ በካታርና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት እና በአጠቃላይ ኢኮኖሚና ማህበራዊ ግንኙነቶች የማዳበር ዓላማ ያነገበ ነው። የኳታሩ ምር ከሚያዝያ 2009 አዲስ አበባ መጥቶ ነበር። የዛ ተከታይ አድርጎ ሊወሰድ ይችላል። ስለዚህ በአጠቃላይ ዓላማው በኢትዮጵያና በኳታር መካከል ያለውን ግንኙነት ወደ ተሻለ ምዕራፍ የማሳደግ ነው። ከዚህ በፊት የተመፈረሙ ስምምነቶች አሉ። እነዚያ ስምምነቶች ያሉባቸውን ደረጃ ያህል በሁለቱ ሀገሮች መካከል ሌላ ተጨማሪ የትብብር መስኮችም ካሉ ለመፈተሽ ጥረት ያደርጋል ተብሎ የተያዘ ጉብኝት ነው።
ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ዶክተር ወርቅነህ ገበየሁ በጉብኝቱ በካታር ነዋሪ ከሆኑ ኢትዮጵያውያን ጋር ውይይት እንደሚያደርጉም አቶ መለስ አስረድተዋል። እዚያው መካከለኛው ምስራቅ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ሼህ መሐመድ ሁሴን አሊ አሙዲ ተፈተዋል በሚል በአንዳንድ ማህበራዊ ድረገጾች የተሰራጨውን መረጃ በተመለከተም ቃል አቀባዩን ጠይቄያለሁ። እንደዚህ አይነት ጥሩ ዜና መስማት ደስ የሚል ነገር መሆኑን የገለጹት አቶ መለስ የተሰራጨው መረጃ ግን የተሳሳተ መሆኑን ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት መግለጫ መንግስታቸው የትውልደ ኢትዮጵያዊውን ቢሊየነር ጉዳይ እየተከታተለ መሆኑን ጠቅሰዋል። ከሚመለከታቸው የሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን ነበር ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሶማሊላንድ ክፍለ ግዛት እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓመተ ምህረት አንስቶ በ14 ዓመታት ውስጥ ማለት ነው ለሶስተኛ ጊዜ ፕሬዝዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተዋል። ሀርጌሳ ያለው የአሜሪካ ድምጽ ራዲዮ ዘጋቢ ባርሃድ ካሬ በምርጫ ጣቢያዎቹ ረጃጅም ሰልፎችን ማየቱን አመልክቷል። አንዳንዶቹ ለመምረጥ የመጀመሪያ የመሆን ፍላጎት ስላላቸው ከሌሊቱ 9 ሰዓት አንስቶ መሰለፋቸውን የተናገረው የግዛቲቱ የምርጫ ኮሚሽን መራጮች ለአረጋውያንና ለደካሞች ቅድሚያ እንዲሰጡ ማሳስበዋል። 1642 ወይም 1642 የምርጫ ጣቢያዎች መዘጋጀታቸውም ተገልጧል። በግዛቲቱ ከፍተኛ የጸጥታ ጥበቃ እንዳለና ህዝቡ በምርጫው እንዲሳተፍ እንዲሁም በዝውውር ስራው እንዲቀጥል የጸጥታ ባለስልጣናት ጥሪ ማድረጋቸውም ተመልክቷል።
ኢትዮጵያውያንን በህገወጥ መንገድ በማዘዋወር የተከሰሱ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። 137 ኢትዮጵያውያን በህገወጥ መንገድ ወደ ኬንያ እንዲገቡ ያደረጉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። ዲጄጃፍና ቻኮ ጆሎ ዛሬ በናይሮቢ ማካራ ፍርድ ቤት ቀርበው ፖሊስ ማንነታቸውን አጥንቶ ስላቀረበ የሳምንት ቀጠሮ ሰጥቷል ተብሏል። ሁለተኛው ተከሳሽ ጃኮ ጂሎ የልጆች አባት ነኝ፣ ፍርድ ቤቱ የቦንድ ፈቃድ ይሰጠኛል ብሎ ቢጠይቅም የችሎቱ ዳኛ ማንነታቸው እስኪጣራ ቦንድ ልፈቅድላቸው አልችልም በማለት ለመጪው ሰኞ ህዳር 11 ቀን 2010 ዓ.ም ቀጠሮ ሰጥቷል። ገልሞ ዳዊት ከናይሮቢ ዝርዝር ዘገባ ይዟል።
ደጀኔቻ ፋና ቻኮ ጂሎ በኬንያ ፖሊስ ቁጥጥር ስር ከዋሉ ሳምንት አልፏል። ሁለቱ ግለሰቦች የተከሰሱት 137 ኢትዮጵያውያንን ወደ ኬንያ በህገወጥ መንገድ በማስገባታቸው ነው ተብሏል። ዛሬ ጠዋት በናይሮቢ መካደራ ፍርድ ቤት ቀርበው የነበሩ ቢሆንም ፖሊስ ማንነታቸውን አጣርቶ ስላልጨረሰ የአንድ ሳምንት ጊዜ ይሰጠኝ ሲል አቃቤ ህግ ጠይቋል። በዚህም መሰረት ፖሊስ የሁለቱን ግለሰቦች ማንነት እንዲያጣራ የችሎቱ ዳኛ ለሰኞ ህዳር 11 ቀን 2010 ዓ.ም ቀጠሮ ሰጥቷል። ደጀኔቻ ፋና ቻኮ ጂሎ የኬንያ ዜጋ መሆናቸውን የሚያሳይ መታወቂያ ቢኖራቸውም ተከሳሾቹ መታወቂያውን እንዴት እንዳገኙ እስካሁን የቀረበ ማስረጃ የለም። በተጨማሪም የመጀመሪያ ተከሳሽ ደጀኔቻ ፋ ኢትዮጵያዊ ስም ስላለው የኬንያ ይሁን የሌላ ሀገር ዜጋ ፖሊስ በማጣራት ላይ መሆኑ ታውቋል። በሚመጣው ሰኞ የተከሳሾቹ አሻራና ሌሎች ማንነታቸውን የሚያሳዩ መረጃዎች እንዲቀርቡ ዳኛው ጠይቀዋል። ሁለተኛው ተከሳሽ ቻኮ ጂሎ ለችሎቱ እኔ የልጆች አባት ነኝ ብሎ ፍርድ ቤቱ በመያዣ ቦንድ እንዲለቆ ቢጠይቅም ጥያቄውን ችሎቱ ውድቅ አድርጎበታል። የዛሬ ሳምንት ኬንያ ፍርድ ቤት ቀርቦ የተፈረደባቸው 137 ኢትዮጵያውያን በአሁኑ ወቅት ናይሮቢ ኪማቲ እስር ቤት ውስጥ ይገኛሉ። ደጀኔቻ ፋና ቻኮ ጂሎ ጥፋተኛ ሆኖ ከተገኙ በኬንያ ሕግ መሰረት እስከ 30 ዓመት እስራት ወይም የ30 ሚሊዮን የኬንያ ሺሊንግ ቅጣት ሊወሰንባቸው ይችላል ተብሏል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ 12 እስያ አገሮችን ጎብኝተው ወደ አገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ እሰጣለሁ ብለዋል። ፊሊፒንስ በሚካሄደው የእስያ አገሮች መሪዎች ጉባኤ ጎን ዛሬ ባደረጉት ንግግር ንግድን አስመልክቶ አበይት መሻሻሎች አድርገናል ነው ያሉት። ጉብኝታቸው ቻይናን ላቀፉ በርካታ ኩባንያዎች የ300 ቢሊዮን ዶላር ሽያጭ አስገኝቷል ሲሉም አክለዋል። አደርጋለሁ ስላሉት የንግድ መግለጫ ግን የሰጡት ፍንጭ የለም። ፕሬዝዳንቱ ይህን ያሉት በጉባኤው ጎን ከጃፓንና ከአውስትራሊያ መሪዎች ጋር ተገናኝተው በተነጋገሩበት ወቅት ነው። ሶስቱ አገሮች ስለ ሰሜን ኮሪያና ስለ ሌሎች ጉዳዮች መነጋገራቸውም ተጠቁመዋል። ፕሬዝዳንቱ 31ኛውን የደቡብ ምስራቅ አገሮች እስያ አገሮች ማህበር ጉባኤ መክፈቻ ላይ ባሰሙት ንግግር ህገወጥ ሱስ አስያዥ መድኃኒት ለህብረተሰባችን አደጋ ነው ያሉት። ወንጀሉን እንዴት መቆጣጠር እንደሚቻል ግን አልተናገሩም።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሩሲያው ፕሬዝደንት ቭላዲሚር ፑቲንና ሩሲያ አምና በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጃችንን አላስገባንም የሚል ስሜት እንዳላቸው አምናለሁ ብለዋል። ትራምፕ ሃኖይ ላይ ከቪየትናም ፕሬዝደንት ትራን ዳይ ኳንግ ጋር ሆነው ባደረጉት ጋዜጣዊ ጉባኤ ግን ሩሲያ በፕሬዝዳንታዊ ምርጫ ውስጥ አልቃ መግባቷን የሚያመለክተውን በአሜሪካ የስለላ አገልግሎት የተገኘውን መረጃንም አምናለሁ ብለዋል። በአሁኑ ወቅት በጥሩ ሰዎች በሚመራው የስለላ አገልግሎታችን ላይ እምነት አለኝ ሲሉ አረጋግጠዋል።
በኢራቅና ኢራን ድንበር ላይ ትላንት በደረሰ ከባድ የመሬት ነውጥ ከ400 ሰዎች በላይ መሞታቸው 2500 መቁሰላቸው ተገለጠ። የኢራን መንግስት መገናኛ ብዙሃን 407 ሰዎች ማለቃቸውን ዛሬ አመልክተዋል። ብዙዎቹ የሞቱት ሄርማን ሻህ በተባለው ክፍለ ግዛት በመትገኘው ሳርፖል ኤ ዛሃብ በተባለች ከተማ መሆኑንም ዘግበዋል። የመድንና የረዴት ሰራተኞች ተጎዱትን ለመርዳት ሲሉ ሌሊቱን ሙሉ ሲማስኑ አድረዋል። የነውጡ መለኪያ 7.3 በሄክተር ስሌት እንደሆነና ማዕከሉ ሀላብጃ በተባለች የኢራቅ ኩርዲስታን ክልል ከተማ እንደነበርም ዩናይትድ ስቴትስ የጂኦሎጂ ወይም የምድር ምርምር ጥናት አመልክቷል። የኢራቁ ጠቅላይ ሚኒስትር ሃይደር አላባኒ የጤናና የረድኤት አገልግሎቶችን እርዳታ ለማቅረብ የቻሉትን ያህል እንዲያደርጉም መመሪያ መስጠታቸው ተመልክቷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው የሚተላለፍላችሁ። የምሽቱ አስተናጋጆቻችሁም አሉላ ከበደና
አዳነች ፍስሐዬ ነን። አሁን የዕለቱን አብይ ርዕስ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተመራው የኢትዮጵያ ብሔራዊ ደህንነት ምክር ቤት ሰሞኑን ዝርዝር የሥራ ዕቅዱን ይፋ አድርጓል። የምክር ቤቱ ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትሩ ሲራጅ ፈጌሳ እንዳሉት በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ ነው። በሀገሪቱ ወቅታዊ ጉዳዮች ላይ ባለፈው ሳምንት ከመንግስት ጋር የተወያዩት ተቃዋሚዎች ግን ምክር ቤቱ ስለመኖሩ እንኳን እንደማያውቁ ተናግረዋል። ለሀገሪቱ የሚበጀውም ለህዝቡ ጥያቄዎች ምላሽ መስጠት ነው ብለዋል የሜአድ ምክትል ፕሬዝዳንት አቶ ሙልጌታ አበበ። እስክንድር ፍሬው ተከታዩን ዘገባ ልኳል።
በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተመራው የብሔራዊ የደህንነት ምክር ቤት ስብሰባ የፌደራልና የክልል ባለስልጣናትና የጸጥታ መዋቅሮች አመራሮች የተሳተፉበት ነው። ምክር ቤቱ የሀገሪቱን ሰላምና ጸጥታ በዘላቂነት ለማስጠበቅ በሚል ያዘጋጀውን ዝርዝር የሥራ ዕቅድ ይፋ ማድረጉን በአገር ውስጥ የመገናኛ ብዙሃን ተገልጿል። ለነዚህ የመገናኛ ብዙሃን መግለጫ የሰጡት ደግሞ የመከላከያ ሚኒስትሩና የምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። ያስቸኳይ ጊዜ አዋጅ ከተነሳ በኋላ በአብዛኛዎቹ የሀገሪቱ አካባቢዎች ሰላምና ጸጥታ መረጋጋቱን ሚኒስትሩ ጠቅሰዋል። አሁንም በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ግን የመከላከያ ሰራዊትን ጨምሮ የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ መሆኑን አብራርተዋል።
የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ በፌዴራልም በክልልም። ስለዚህ እነኚህ አካላት በዋነኛነት ተቀናይተው አንዱ የሚጎለውን ክፍተት ሌላው የሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል። ያ ማለት የአንደኛውን ስልጣን ሌላው በሚጋፋ መልክ ሳይሆን በየስልጣን ደረጃቸው ተቀናጅተው ነው የሚሰሩት። ይህን ስራ በጋራ ያቀዳሉ፣ በጋራ ተገብራሉ፣ በፌደራል ምክር ቤቶችም በክልል ስልጣን ምክር ቤቶችም ጭምር ማለት ነው። እዚህ አንጻር ጥሩ መግባባት፣ ጥሩ መናበብ ተፈጥሯል።
በቅንጅት ከመስራት አንጻር ከመግባባት ላይ መደረሱንም ነው ሚኒስትሩ የተናገሩት።
የዜጎች የህዝቦች ሰላማዊ የሆነ እንቅስቃሴዎች በምንም ሁኔታ መታወክ የለባቸውም። ስለዚህ ስራ በተደራጀ በተጠናከረ መልክ እንዲሰራ ደግሞ ከፌደራል እስከ ክልል እያንዳንዱ ክልል ደግሞ ከክልል በታች እስከ ቀበሌም ያለውን እቅዱን በዝርዝር ከየአካባቢው ነባራዊ ሁኔታ በመዘርዘር አቅዶ ወደ ተግባር መገባት እንዳለበት ነው መግባባት ተፈጠረ ነው።
ከገዢው ፓርቲና መንግስት ጋር እየተደራደሩ ያሉ አንዳንድ ተቃዋሚ ፓርቲዎች ግን ስለ ምክር ቤቱ መኖር እንኳን እንደማያውቁ ገልጸዋል። 16ቱ ተቃዋሚ ፓርቲዎችና መንግስት በአገሪቱ ወቅታዊ ሁኔታ ላይ ከሳምንት በፊት መወያየታቸውን የመያድ ምክትል ሊቀመንበር አቶ ሙልጌታ አበባ አስረድተዋል። በዚህ ውይይትም ቢሆን ግን ስለዚህ ምክር ቤት የተነሳ ነገር የለም ባይ ናቸው። ስለ ምክር ቤቱም ሆነ ስለ ዝርዝር እቅዱ ለማወቅም ሆነ አቋም ለማንጸባረቅ በቀጣይ የሚሆነውን እንደሚጠብቁ ምን ያስረዱት።
እንዴት እንደሚፈጸም ዝርዝር ነገሩን ማየት እንፈልጋለን። አሁን ተግባራዊ ሲያደርጉት እንዴት እንደሚያስፈጽሙ ከዚህ በፊት የምናውቀው ነገር የለም። ከዚያ ዝርዝር ነገር ተነስተን ግን የድርጅት አቋምን መግለጫ እናወጣለን። በዚህ ጉዳይ ላይ
በአገሪቱ ዘላቂ ሰላምና ጸጥታ የሚያመጣው ግን ህዝቡን ማዳመጥ ብቻ መሆኑን የመያድ ምክትል ፕሬዝዳንት ተናግረዋል።
ለግጭቱ መፍትሄ ይሆናል ወይም ለዚች ሀገር መረጋጋት ለህዝቦቿም ሰላም መፍትሄ ይሆናል ብለን የምናስበው የህዝቡን ጥያቄ መመለስ ነው። ሌላ ምንም መፍትሄ ሊሆን የሚችል ነገር የለውም። ጥያቄው የህዝቡ ጥያቄ፣ የዲሞክራሲ ጥያቄ፣ የመብት ጥያቄ፣ የመልካም አስተዳደር ጥያቄ በጣም ረጅም ጊዜ ስንለው የቆየነው ጥያቄ ነው። አሁን ተጠራቅሞ ኢህአዴግ እግር ስር የወደቀው እና ሊያራምደው ያልቻለው ኢህአዴግን ራሱ ለረጅም ጊዜ ስንነግረው የቆየነው ነገር ነው። አሁንም ቢሆን ኢህአዴግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ፣ መመለስ ካልቻለ የፈለገውንም ያክል የጸጥታ ኃይል ቢቋቋም የትኛውንም ያክል ቢሄድ ይሄ ሰላም ይረጋጋታል የሚል እምነት ከባድ ነው ብሎ ማመን። ምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም። በኃይል የሚመጣ መፍትሄ ዘላቂ መፍትሄ ሊሆን አይችልም። በመነጋገር የህዝቡን ጥያቄ ለመመለስ ዝግጁ መሆን አለበት ኢህአዴግ።
በዚሁ የደህንነት ምክር ቤት ስብሰባና ዝርዝር የስራ አቅድ ላይ ከመንግስት ተጨማሪ መረጃ ለማግኘት እየሞከርኩ ነው። እንደተሳካ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። አድማጮች፣ ወደ ሁለተኛው መጽሔት ርዕስ እንሻገር። መድረክ በኢትዮጵያ ላይ አንዣቧል ካለው አደጋና ጥፋት ሊታደጋት የሚችለውና ብቸኛውን አማራጭ ስር ነቀል የፖለቲካ ለውጥ ነው ሲል አሳሰበ። ይህ ሊመጣ የሚችለውም ገዢው ፓርቲ ከሌሎች በአገር ጉዳይ ላይ ያገባኛል ከሚሉ የፖለቲካ ኃይሎች ጋር በመምከርም እንደሆነ አመልክቷል። መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሳምንቱ መጨረሻ ላይ ባሰራጨው የጽሑፍ መግለጫ ኢትዮጵያን ከቀጣይ ትርምስና ጥፋት ለመታደግ ስር ነቀል መፍትሄ የመሻት ጉዳይ እጅግ አጣዳፊ ተግባር ነው ብሏል። ከዚህ በተለየ መልኩ ደግሞ የመድረክ መግለጫ በተሰራጨበት ተመሳሳይ ጊዜ የሀገሪቱ የሰላምና ጸጥታ ምክር ቤት ጽሕፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ካለፈው ዓመት ጀምሮ የነበረውን የጸጥታ ሁኔታ ምክር ቤቱ እንደ ገመገመ ተናግረዋል። ለሀገር ውስጥ ጋዜጠኞች እንዳብራሩት ከሆነ የአስቸኳይ ጊዜ አዋጁ ከተነሳ ወዲህ ከጥቂት የሀገሪቱ አካባቢዎች በስተቀር በአብዛኛው ኢትዮጵያ ሰላምና መረጋጋት ሰፍኗል። ይሁንና በተለያየ ደረጃ ይሁን እንጂ በእያንዳንዱ ክልል የጸጥታ ስጋት አለ ብለዋል። ከዚህ አኳያ የመድረክ ከፍተኛ ስጋት በተለይ ምን እንደሆነ እንዲያብራሩልኝ የመድረክ የሕዝብ ግንኙነት ኃላፊና የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹን ጠየቅኳቸው።
ዜጎች በቀላሉ በታጣቂዎች የሚሞቱ ከሆነ፣ ዜጎች በቀላሉ የሚደበደቡ፣ የአካል መጉደል አደጋ የሚደርስባቸው፣ የሰብአዊ መብት ጥሰት የሚፈጸምባቸው፣ የስደት፣ የመታሰር፣ የሞት አደጋ በሕዝባችን ላይ ባለበት ለዚህ ኃላፊነት የሚወስድ መንግስት በጠፋበትና ሰውን የገደሉ እንደ አውሬ አባረው የገደሉ ሰዎች በሕግ አግባብ የማይጠየቁበት ስርዓት ውስጥ ስላለን ይሄ በዜጎቻችን ላይ የሚደርሰው ጉዳይ አሳስቦናል።
በመግለጫው የተሳለው አጠቃላይ የአደጋ ገጽታ የተባለው ትርምስና ጥፋት ተጨባጭ እንደሆነና የተጋነነ ነገር እንደሌለበትም አቶ ሙላቱ ምሳሌ በመቁጠር ያመለክታሉ። መግለጫው እንዳስታወሰውም በየቦታው በተከሰቱ ግጭቶች የበርካታ ዜጎች ሕይወት በአሰቃቂ ሁኔታ ያለፈበትና ከፍተኛ ግምት ያላቸው ንብረቶች የወደሙበት፣ በመቶ ሺዎች የሚቆጠሩ ዜጎች የተፈናቀሉበት አሳዛኝ ሁኔታዎች ተከስተዋል ይላል። ጨምሮም የግዛት ማስፋፋት አጀንዳ ባነገቡ የኢህአዴግ ካድሬዎች አደራጅነትና አነሳሽነት በየአካባቢው ሕዝብን ከሕዝብ ጋር ማጋጨት በተለይም በኦሮሞ፣ በአማራ፣ በሶማሌ፣ በኮሬ፣ በቡርጂ ሕዝቦች ላይ ጉዳት መድረሱ የሰሞኑ አሳዛኝ ክስተት ነው ሲል የመድረክ መግለጫ ያትታል። አቶ ሙላቱ ገመቹ እንዲህ ሲሉ ያክላሉ።
ታጣቂዎች ናቸው በየቦታው አንዱን ከአንዱ ላይ የሚያነሳሱት። ስለዚህ ይሄ የታወቀ ነው፣ አይተናል። ኦሮሚያ ውስጥ ምንድን ነው እየተካሄደ ያለው? ለምሳሌ ሰሜን ሸዋ ውስጥ በቀደም ታጣቂዎች ናቸው የተገኙት። ህዝብ መካከል የሆነ ግን ባንዲራ ይዘው ቦምብ ይዘው መሳሪያዎች ተገኝተዋል። ማስረጃ አለ። መቱ ላይ ሂድ፣ መቱ ላይ፣ ነቀምት ላይ በየቦታው የተደረጉት ህዝብ መካከል ግጭት እንዲፈጠር የሚያደርጉ የዚህን ተልእኮ የያዙ ሰዎች ናቸው። ምንድን ነው ሟቸው? ለምንድን ነው የሁሉ የሚፈጸመው ነው? ይህ ሰይጣናዊ ተግባር በጣም አሳዛኝ የሆነ ህዝብ መካከል የሚደረገው ነገር ሁሉ ያሳዝናል። በኢትዮጵያ ላይ ተፈጽሞ የማይታወቅ ነገር እየተከናወነ ስለሆነ አሁን ክሪቲካል ደረጃ ላይ ደርሰናል ብለን ይህንን መግለጫ ያወጣ ነው። በዚህ ምክንያት ነው
ባለፈው ሳምንት ሐሙስ ጠቅላይ ሚኒስትር ኃይለማርያም ደሳለኝን በመጥቀስ መገናኛ ብዙሀን የዘገቡት። ከዚህ ጋር ብዙ የሚራራቅ አይመስልም። ከጸረ ሰላምና አሸባሪ ኃይሎች ጋር ግንኙነት ያላቸውና በሀገሪቱ ውስጥ ከሚታየው አለመረጋጋት ፖለቲካዊ ጠቀሜታ ለማግኘት የሚሰሩ ኃላፊዎች በህግ ይጠየቃሉ ማለታቸውን እነዚሁ መገናኛ ብዙሀን ዘግበዋል። መድረክ ግን ሀገሪቱ ያለችበት ሁኔታ ከዚህም በላይ የከፋ ነው ሲል ይገልጻል።
መንግስት እንግዲህ የዜጎችን መብት ማስጠበቅ ካልቻለ፣ አንድ ታጣቂ ተነስቶ ከቤት አባሮ ራሱ የሚቀመጥ ሆነ ይሄንን ማስከበር ባልቻለበት ሁናቴ መንግስት አለ ብሎ መቀበል በጣም አስቸጋሪ ነው።
ለዚህ ነው ማለት ነው ሀገሩ ውድቀታፍ ላይ ተፈታው ላይ
መጥቶ ምን ማለት ነው 200 ሺህ ህዝብ በጠበንጃ ኃይል ከቤቱ ተባሮ ሜዳ ላይ መቀመጥና ኃይ ብሎ ወደ ቤቱ የሚመለስ አካል መጥፋቱ ከዚህ በላይ ምንድነው የሚመጣ? ምንድነው የሚደረገው? እኔ እኮ በቀላሉ ካንተ ጉልበት ካለኝ አቅም ካለኝ አንተን ከቤት ከቤተሰቤ እዚህ መስቀል አደባባይ ላይ ቁጭ ብለህ ዛት ለምናል እንጂ እሱ አባሮኛል እንዲህ አድርጎኛልና መልስልኝ የምትለው ሰው የለም። የዚህ አይነት ነገር ነው እየተፈጸመ ያለው።
መድረክ የችግሩ መፍትሄ ነው የሚለውንም አቶ ሙላቱ አስረድተዋል።
የዚህችን ሀገር መጻይ እድል ምን መሆን አለበት የሚለው መመካከር አለበት። እነሄ ሁሉ ጉዳይ ደርሷል። ዜጎች የመደብደብ ያካል መጉደል የሰባዊ መብት ጥሰት የስደት የመታሰር የሞት አደጋ እና በዝባችን ላይ እየደረሰ ነው። ይሄንን ነገር ላንድና ለመጨረሻ ዘላቂ መፍትሄ ለመፈለግ ተቃዋሚዎች በአንድነት መጥቶ አሁን ዝም ብሎ በየጎራው ቡድን ተፈጥሮ የሚደረገው አይነት ሳይሆን ሁሉም መጥቶ ፍርጥርጥ ያለ ሁኔታ ተነጋግሮ በመጨረሻ ላይ ህዝብ የሚስማማበትን መንግስት መፍጠር ነው። ይሄ ነው ፋይዳ ያለው እንጂ ከዚህ ውጪ አሁን የሚሆነው ነገር ሁሉ ጊዜ ማጥፋት ነው።
ጠቅላይ ሚኒስትሩ በመሩት የብሔራዊ ሰላምና ጸጥታ ምክር ቤት ስብሰባ ላይ ጠንካራ ማስጠንቀቂያ ሰጥተዋል። ለፓርቲና ለመንግስት ሹማምንት በሰጡት በዚህ ማስጠንቀቂያ በቅርቡ በብዙ የሀገሪቱ ክፍሎች ተከስቶ በነበረው አለመረጋጋት እጃቸው ያለበት ሁሉ በሕግ ይጠየቃሉ ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአምናው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ውስጥ አልቃ አልገባችም ሲሉ ያስተባበሉትን ፕሬዝዳንት ዶናልድ ትራምፕ ለመቀበላቸው አስተዳደራቸው እየተከላከለ ነው። በዩናይትድ ስቴትስ ፖለቲካ ውስጥ የሩሲያን ጣልቃ ገብነት በተመለከተ የምትተማመነው የደህንነት መስሪያ ቤታችን ክትትል አድርገው በሚያገኙት ውጤት ላይ ነው ሲሉ ፕሬዝዳንት ትራምፕ ተናግረዋል። ይሁንና እሳቸው ያሉትን ትላንት እሁድ ረዳቶቻቸው አጠናክረው ሲያስተባብሉ ተሰምተዋል። የቪኦኤ ዝላቲካ ሆክ ያጠናከረችው ዘገባ ዝርዝሩን ይዟል። ቆንጅታ ይታቀርባለች። ሚስተር ትራምፕ እና ሚስተር ፑቲን በሳምንቱ መጨረሻ ቪየትናም ውስጥ በተካሄደው የእስያ ፓሲፊክ ተዋሳኝ ሀገሮች የምጣኔ ሀብት ትብብር የመሪዎች ጉባኤ ጎን ኦፊሴላዊ ባልሆነ መንገድ ተነጋግረዋል። በቅዳሜው ጋዜጣዊ ጉባኤያቸው ታዲያ ፕሬዝደንት ትራምፕ ሲናገሩ የዩናይትድ ስቴትስ የደህንነት መስሪያ ቤቶች ሩሲያ ፕሬዝደንታዊ ምርጫው ላይ ተጽዕኖ ለማሳደር ተንቀሳቅሳለች ሲሉ የደረሱበትን ድምዳሜ እቀበላለሁ ብለዋል። አያይዘውም ያ ሆኖ ሳለ አሁን ግን ይበልጡን ክብደት ወዳላቸው ጉዳዮች ማምራት ይኖርብናል ብለዋል።
I feel that having Russia in a friendly posture as opposed to always fighting with them is an asset.
Russian hul gizem kemetalat ilik bewadajinet binizat laalemim hone lahagarachin kegudatu tikmu ndemiyamezim issemanyal.
ከሳቸው የቀደሙት ፕሬዝደንት ባራክ ኦባማ እና የውጭ ጉዳይ ሚኒስትራቸው የነበሩት ሂለሪ ክሊንተንም ቢሆኑ የዩናይትድ ስቴትስንና የሩሲያን ግንኙነት ሳይሳካላቸው በመቅረቱ እንጂ ለማደስ ፈልገው እኮ ነበር ሲሉ ሚስተር ትራምፕ አክለዋል። ፕሬዝደንት ትራምፕ በዓለም አቀፍ ጉዳዮች ዙሪያ የሩሲያን ትብብር የሚፈልጉ መሆናቸውን ትናንትና በብዙሃን መገናኛዎች ለቃለ መጠይቅ የቀረቡ ያስተዳደራቸው ባለስልጣናት ሲያስረዱ ነበር። አንደኛው የገንዘብ ሚኒስትራቸው ስቲቭ ምኑቺን ናቸው።
It's really time to move on off this issue. I think the president was focused on very important issues such as North.
ከዚህ ጉዳይ መሻገርና ወደፊት መራመድ ይኖርብናል። ፕሬዝዳንቱም ያተኮሩት ሰሜን ኮሪያንና ሶሪያን በመሳሰሉ በጣም ትልልቅ ጉዳዮች ነው። በእነዚህ ጉዳዮች ደግሞ ከሩሲያ ጋር መስማማት የጋራ ዓላማ መያዝ ያስፈልጋል። እንደኔ እምነት አሁን ትልቁ ነገር ይሄ ነው።
የፕሬዝደንቱ የእስያ ጉብኝት በዓለም አቀፍ ጸጥታና ሽብርተኝነትን በመዋጋት ላይ ያተኮረ መሆኑን ያስተዳደራቸው ባለስልጣናት ገልጸዋል። የፕሬዝደንቱ አማካሪ ኬሊያን ካንዌይ
This man's been on the job for 9 or 10 months. We inherited a mess including a nuclearized North Korea.
እኚህ ሰው ማለት ፕሬዝዳንት ትራምፕ አስተዳደሩን ከተረከቡ ገና 9 ወይንም 10 ወራቸው ነው። የተተራመሰ ሁኔታ ነው የተረከብነው። ኒውክሌር መሳሪያ የያዘችውን ሰሜን ኮሪያን ከኢራን ጋር የተደረሰውን ውል ሌሎቹንም በዓለም ዙሪያ ያሉ ችግር ያለባቸው አካባቢዎችን ጨምሮ ማለት ነው። እሳቸውም ቢሆኑ እዚህ ጽፈት ቤታቸውም ሆነ ወደ ውጭ አገር ሲሄዱ ጥረት የሚያደርጉት ለሁሉም የተሻለ ሁኔታ ለማምጣት ነው።
የፕሬዝደንቱ አማካሪ ኬሊያን ካንዌ ይህን ይበሉ እንጂ የቀድሞ የማዕከላዊ ስለላ ድርጅት የሲአይኤ ዲሬክተር ጃን ብረነን እና የቀድሞ የብሔራዊ ስለላ ኤንኤስኤ ዲሬክተር ጄምስ ክላፐር ትናንት ለሲኤንኤን ቴሌቪዥን በሰጡት ቃለ መጠይቅ ፕሬዝደንት ትራምፕን የሩሲያና የቻይና መሪዎች እያታለሏቸው ነው ብለዋል። ሩሲያ ለዓለም የሚበጀው ለማድረግ አስባት እንቅስቃሳለች ብሎ መገመት የዩናይትድ ስቴትስን ደህንነት ከባድ ጉዳት ላይ የሚጥል ነው ሲሉም አስጠንቅቀዋል። ቀደም ብሎ አንጋፋ ሪፐብሊካን ሴኔተር ጃን መኬንም ትራምፕ በሶሪያ ጉዳይ የፑቲንን ትብብር መሻታቸውን ነቅፈዋል። ቅዳሜ ዕለት ባወጡት መግለጫ ሴኔተር መኬን ለሶሪያ ቀውስ ፖለቲካዊ መፍትሄ እንዳይገኝ ቀንደኛዋ እንቅፋት የሆነችው ነፍሰ ገዳዩን አገዛዝ የምትደግፈው ሞስኮ ነች ሲሉ አስረድተዋል።
የዋሽንግተኑ የኢትዮጵያ የጋራ ግብረ ኃይል የተባለው ቡድን ባለፈው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞ እንቅስቃሴ አድርጓል። የተቃውሞ እንቅስቃሴውን ያካሄዱ ከነበሩ ሰዎች ሁለቱ ታስረዋል። ያነጋገራቸው አሉላ ከበደ ነው፣ ቀጥሎ ይቀርባል።
የኢትዮጵያ ኤምባሲ ሆኖ ሽመልስ ሰቀሰ ባንዲራችን ከፍ አድርጎ ያወለበለበ ነው። አፍሪቶቹ
ለዜና የበቃውንና በስፍራው የነበረውን ትዕይንት ከሚያሳየው በኢንተርኔት ከተሰራጨው የቪዲዮ ምስል የተወሰደ ድምጽ ነው ቀደም ብሎ የሰማችሁት። ከሰልፉ አስተባባሪዎች አንዱ ታዲያ ራሳቸውን በማስተዋወቅ ስለሆነው ይመልሳሉ።
አመሰግናለሁ ለሰጠኝ እድል አቶ አሉላ። እንዲሁም ቪኦኤ ጣሶ መላኪዮ ትባላለሁ፣ የዋሽንግተን ዲሲ የጋራ ግብረ ኃይል አስተባባሪ አባል ነኝ።
አቶ ጣሰው፣ ቀደም ብለን በቪዲዮ ምስል ካሰራጫችሁ ላይ እንደተከታተል ነው ባለፈው ቅዳሜ የዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ደጃፍ የተቃውሞ እንቅስቃሴ ያካሄዳችሁ ነበር። ቪዲዮ እንደሚያሳየው በጊዜው ሁለት አባሎቻችሁ በቅጥር ግቢ ውስጥ የተቃውሞ ድምጻቸውን ባንዲራ ይዘው እያሰሙ የነበሩ አንድ ሰውና ሌላ ሁለተኛ አባላችሁ መታሰራቸውን እየተረዳ ነው። እስኪ በዛ ሰዓት የሆነውን ነገር ባጭሩ ያስረዱን። የትኛውን ጉዳይ ለመቃወም በስፍራው ተገኛችሁ? ምንስ ሆነ?
እኛ እንግዲህ ኤምባሲው የሄድነው በወላይታ የልማት ማህበር የሚባል ድርጅት ወላይታ አካባቢ የሚኖሩ ማህበረሰቦችን እዚህ በሰሜን አሜሪካ ያሉትን በማሰባሰብ አገር ቤት ከገበሬው ላይ የተነጠቀ መሬት ለማከፋፈልና የልማት ውይይት ለማድረግ የጠራው የሁለት ቀን ዝግጅት ነበረ እና የተጠራው ዝግጅት ከጭቁኑ ሕዝብ ላይ በተነጠቀ መሬት ለመከፋፈል ስለሆነ ያንን በመቃወም ድምጽ ለሌለው ወገን ድምጽ ለመሆን ነበረ በኤምባሲው የተገኘ ነው።
በስፍራው በተገኛችሁበት ጊዜ ቀደም ብዬ እንደጠቆምኩት አንድ ሰው ድምጻቸውን ከፍ አድርገው ተቃውሟቸውን እያሰሙ ይታያሉ። የኢትዮጵያን ባንዲራ ይዘው ነው ግቢ ውስጥ የሚንቀሳቀሱት። ደንብ በመተላለፍ ፖሊሶች መታሰራቸውን ነው የተመለከትነው በዛው ቪዲዮ ምስል ላይ። እንዲሁም እርሳቸውን ከፖሊሶች እጅ ለማስለቀቅ ወይም ፖሊሶች እንዲለቋቸው ሲጠይቁ የነበሩ ሌላ ሰውም መታሰራቸውን ተመልክተናል። ማናቸው እነኚህ ሰዎች? አሁን ያለው ሁኔታ ምን ይመስላል? ለምንስ ታሰሩ? የተነገራቸው የምታውቁት ካለ ያ ደንብ መተላለፍ የትኛው ይሆን?
እንግዲህ በዛ በቦታው ላይ በነበርንበት ጊዜ አጋጣሚ ሰዎች ሲገቡ ሲከፈት ውስጥ አብረን በመግባት ባንዲራውን ለመቀየር ሙከራ አድርገን ነበር። ነገር ግን ባንዲራው በቁልፍ የተቆለፈ ስለሆነ ያንን ማድረግ ስላልተቻለ በግቢ ውስጥ ድምጻችንን ያሰማን ነበረ። በመጨረሻ እንግዲህ ፖሊሶች መጥተው ከግቢው እንድንወጣ ስንጠይቅ የተፈጠረ ሁኔታ ነው። አቶ ሽመልስ የተያዘው አቶ ሽመልስ ከግቢ ውስጥ ሲወጣ እየተናገረ እንደሰማችሁት አገር ቤት እየተደረገ ባለው ጭቆና ብዙ ወገኖች ቻችን እየታሰሩ እኛም ደግሞ እዚህ ተካፋይ መሆናችንን ለማሳየት ሁን ብሎ ፈልጎ ያደረገው ነገር ነው። አንዱ የአክቲቪዝም እንግዲህ አንደኛው ፓርት ነው እንጂ ምንም ወንጀል የመስራት ወይ ምናምን አይደለም። የተፈጠረው የታስቦ የተደረገ ነገር ነው። ሁለተኛው ደግሞ አቶ ዮሐንስ ታከለ ነው። እሱ ደግሞ ውጭ ከወጣ በኋላ ያው ይዞት የነበረውን ፖሊስ እንዲለቀው እየጠየቀው በነበረበት ጊዜ በዛ ሁኔታ ላይ ነው እሱን የያዘው።
አቶ ጣሰው ግብረ ኃይላችሁ በተለያዩ ጊዜያት ኢትዮጵያ ውስጥ የመብት ጥሰት ተፈጽሟል ባላችሁባቸው በተደጋጋሚ ሰላማዊ ሰልፎችን በማስተባበር ስትወጡ ትታወቃላችሁ። በዚህ ሰላማዊ ሰልፋችሁ ከኢትዮጵያ ኤምባሲ እንዲሰጣችሁ የተጠበቃችሁት መልስ ነበር? የተሰጠ ነገር አለ ወይስ ሂደቱ በዛው ተቋጨ?
አዎ፣ እኛ በመሰረቱ ወደዛ ስንሄድ ከነሱ ምንም አይነት መልስ እንጠብቀን አይደለም፣ እንዲሰጡንም ጥያቄም አላቀረብንም። ድምጻችንን በድምጽ አልባው ለሆነ ወገናችን ድምጽ ለመሆን ብቻ ነው የሄድነው። እዛ ምናልባት የሚመጡ ሰዎች ደግሞ ያደረጉት ነገር ከዛ ከጭቁን ህዝብ ላይ የተነጠቀ ነገር ለመቀራመት መሆኑን እንዲረዱ እንዲያውቁ ያንን ለመግለጽ ነው የሄድነው። ማንንም መጥቶ የሰጠን መልስም የለም፣ እኛም የጠየቅነው ነገር የለም። እዛው ይዞ የነበረው ሰልፉ የነበረው ቅዳሜ ስለነበረ ቅዳሜ የፌደራል ሆሊዴ ነው፣ እሁድም ያው እሁድ ነው። ስለዚህ ዳኞች ስላልነበሩ ለዛሬ ድረስ ቆሎ መቆየት ችለዋል። በመጨረሻ ላይ ዛሬ ጠዋት ኮርት ደን እንደተነገረን ዮሐንስ ታከለ የተከሰሰበትን ውድቅ ተደርጎ ያው ዛሬ ከሰዓት በኋላ ቀኑ 2 ሰዓት ይለቀቃል። አቶ ሽመልስ ደግሞ 7 ሰዓት ላይ ቀጠሮ አለው ከዳኛ ጋር፣ እንግዲህ ኮርት ይቀርባል። እሱ ደግሞ
አቶ ጣሰው መላኬ ህይወት የዲሲ ግብረ ኃይል ካስተባባሪዎቹ አንዱ፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ ለሰጠኝ እድል። ቴንክ ዩ።
አድማጮች፣ ከኢትዮጵያ ኤምባሲ ከዋሽንግተኑ የኢትዮጵያ ኤምባሲ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ታዲያ በነገው ምሽት ፕሮግራማችን መልሱን እንዳገኘን እናካትታለን። እንዲሁም ከተቃውሞ እንቢተኝነትና አሁን የተከናወነውን በመሰል እንቅስቃሴ ውስጥ እንዴት ይታያል የሚለውን አስመልክቶ ሌላ ቃለ ምልልስ ይዘናል። ሁለቱንም ሰዓት እንደፈቀደልን በነገው ምሽት እናቀርባለን። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ31 መሆኑን ያመለክታል። ርዕሰ ወሬዎቹን ከአዳነች ፍስሃዬ።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት የሥራ ጉብኝት ኳታር ገብተዋል። ጉብኝቱ የሁለቱን አገሮች ግንኙነት በማጠናከር ላይ ያተኮረ መሆኑን ከልዑካኑ ቡድን ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ገልጸዋል። ኢትዮጵያውያንን በሕገ ወጥ መንገድ በማዘዋወር የተከሰሱ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። በሶማሊላንድ ግዛት እንደ አውሮፓ አቆጣጠር ከ2003 ዓ.ም አንስቶ በ14 ዓመታት ውስጥ ማለት ነው ለሶስተኛ ጊዜ ፕሬዝዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተው ውለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 12 የእስያ ሀገሮችን ጎብኝተው ወደ ሀገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ እሰጣለሁ ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ሩሲያ አምና በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጃችንን አላስገባንም የሚል ስሜት እንዳላቸው አምናለሁ ብለዋል።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ሳምንታዊ ስፖርት ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ዛሬም ሰፋ ያለውን ጊዜ ያዘው በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የረጅም ርቀት ሩጫ ውድድሮች የኢትዮጵያ አትሌቶች ድል መጎናጸፋቸውን የተመለከተ ነው። ሌሎች ስፖርት ዜናዎችም አሉን፣ አብራችሁን ቆዩ። የትላንቱን 14ኛውን የአታፖርካ ስፔን ዓለም አቀፍ አገር አቋራጭ ሩጫ ውድድር ዜና አላስቀድም። በሁለቱም ጾታዎች ነው የኢትዮጵያ አትሌቶች ያሸነፉት። የወንዶቹን ጌታነህ ታምሬ ሞላ፣ የሴቶቹን ሰንበሬ ተፈሪ ቀድመው ገብተዋል። ሰንበሬ ተፈሪ የሴቶቹን በድል እንደምታጠናቅቅ ቀድሞውኑ የተገመተ ነበር። በወንዶቹ ግን በ5000 የዓለም ሻምፒዮኑ ሙክታር ኢድሪስ እና በአገር አቋራጭ ከ20 ዓመት በታች ወጣቶች ባለድሉ ጄኮብ ኪፕሊሞን የመሳሰሉ ጠንካራ ሯጮች ባሉበት ውድድር ጌታነህ ታምሬ ሞላ ያሸንፋል ተብሎ አልታሰበም ነበር። ሁሉንም አስደንቋል። በጣም ጠንካራ ተፎካካሪዎች ያሉበትን ይህን ውድድር ማሸነፌ ለራሴም ቢሆን አስገርሞኛል፣ ተደስቼበታለሁም ብሏል። በሀገሩ በብሔራዊ ደረጃ 3 በ5 ሺና አገር አቋራጭ ሻምፒዮኑ ጌታነ ታምሬ ሞላ የወንዶቹ ውድድር ከመጀመሩ ጥቂት ጊዜ በፊት በተካሄደው የሴቶቹ 8 ኪሎ ሜትር አገር አቋራጭ ኢትዮጵያዊቷ ሰንበሬ ተፈሪና ኬንያዊቷ ማርግሬት ቼሊሞ ኪፕኮምቦይ ያሳዩት እጅግ እልህ አስጨራሽ ፉክክር ብዙዎችን አስደስቷል። ሁለቱ ርቀቱን ያጠናቀቁበት ጊዜም 25 ደቂቃ ከ21 ሴኮንድ እኩል ተመዝግቦላቸዋል። ሌላይቱ ኬንያዊት አሊስ አፕሮት ሶስተኛ ሆናለች። ሻምፒዮናነቴን በድጋሚ በማረጋገጤ ታላቅ ክብር ይሰማኛል ብላለች። በ2015ቱ የ5000ና አገር አቋራጭ የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪ። ወደ ሻንጋይ ቻይና ማራቶን ዜና እንለፍ። የሴቶቹን ኢትዮጵያዊቷ ሮዛ ደረጀ፣ የወንዶቹን የደቡብ አፍሪካው ስቴፈን ሞኮካ ማሸነፋቸውን እናገኛለን። ሮዛ በዚህ ውድድር የግሏን ፈጣን ሰዓት በሁለት ደቂቃ ተኩል አሻሽላለች። ለመጨረስ 7 ኪሎ ሜትር ሲቀራቸው ጀምራ መምራት የያዘችው ሮዛ ከዚያ በኋላ የደረሰባት የለም፣ በአንደኝነት አጠናቃለች። ጥብጣቡን በጥሳ እንዳለፈችም ተንበርክካ መሬቱን በመሳም ድሏን አክብራለች። 2:22:43 ነው ያስመዘገበችው ሰዓት። በ18ቱ የሻንጋይ ማራቶን ታሪክ ሁለተኛው ፈጣን ጊዜ ተብሏል። በ2014 ሌላይቱ ኢትዮጵያዊት ትዕግስት ቱፋ 2:21:52 ማስመዝገቧን ተከትሎ ማለት ነው። ለዛሬው ስኬታማ ውጤት ያበቃኝ በጥሩ ሁኔታ ልምምድ ማድረጌ ነው ብላለች ትዕግስት ቱፋ በመጨረሻ ለጋዜጠኞች ስትናገር። ሁለተኛ ሊዲያ ቼሮሚ ከኬንያ፣ ሂሩት ጥበቡ ከኢትዮጵያ ሦስተኛ ሆነዋል። በወንዶቹ የደቡብ አፍሪካው ስቴፈን ሞኮካ ነው ያሸነፈው። በ2013 2014 እና 2016 አሸንፏል። የአሁኑ ለአራተኛ ጊዜ መሆኑ ነው ድል ሲቀዳጅ። በ2015 በሁለተኝነት ያጠናቀቀው የ32 ዓመቱ ሯጭ በ2:08:35 በአንደኝነት የገባው ሌላውን ኬንያዊ ኤርነስት ኪፕሮኖን በሁለተኝነት አስከትሎ ነው። የሩጫውን ዜና በዚሁ ላብቃ። አድማጮች፣ ለቀሪው የምሽቱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የ2010 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታዎች በአዲስ አበባ 1፣ በክልል ከተሞች 5 ጨዋታዎች ተካሂደዋል። አዲስ አበባ ላይ ከትናንት በስቲያ ማምሻውን መከላከያ ወላይታ ዲቻን አስተናግዶ ባለሜዳው መከላከያ በወላይታ ዲቻ 1-0 ተረቷል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀር ብቸኛዋን ግብ ያስቆጠረው የክንፍ ተጫዋቹ ጃኮ አረፋት ነው። መከላከያ ያጨራረስ ችግር እንጂ አብዛኛውን የጨዋታ ክፍለ ጊዜ ብልጫ አሳይቷል። ከጨዋታው በኋላም የመከላከያ ቡድን አሰልጣኝ የሚከተለውን ተናግረዋል።
ወደኋላ ዝም ብለው 7-10 ዲፌንስ አድርገው ነው የሚጫወቱት። እኛ ደግሞ ኳሱን ተቆጣጥረን ለማጥቃትና ያው ጎሎችን ለማስቆጠር ነበር ጥረት የምናደርገው። መጨረሻ ላይ እንደዛ አይነት ነገር ተፈጥሯል። ድሮ ድሮ ግን ጨዋታውና ውጤቱ ምንም የሚገናኝም አይደለም።
የአሸናፊው ወላይታ ዲቻ አሰልጣኝ መሳይ ተፈሪም በበኩላቸው አጠር ያለ አስተያየት ሰጥተዋል።
ከጌም ወደ ጌም የተወሰነ ለውጦችን እያየን ነው። ጥሩ የመከላከል አቅም አለን። ባላጋራችን ጠንካራ ነው። ፈርስት ሀፍ እነሱ የተሻሉ ነበሩ፣ ጥሩ ነበሩ። ሁለተኛ 45 ላይ ደግሞ የተወሰነ ኮንሰንትሬሽናችንን ጨምረን ያው ጌታር ቶን አሸንፈን ወጥተናል።
በክልል ከተሞች ሐዋሳ ላይ ሐዋሳ ከነማ ወልዲያ ከነማን 4-1 የረታበት ብዙ ግብ የተቆጠረበት ሲሆን ሌሎች አራት ጨዋታዎችም በአቻ ውጤት ተለያይተዋል። ወደ አፍሪካ የዓለም ዋንጫ ማጣሪያ ስንሸጋገር ከቅርቡ ለመጀመር ትናንት የሩዋንዳና የኢትዮጵያ ብሔራዊ ቡድን ኪጋሊ ላይ ባደረጉት የመልስ ማጣሪያ ጨዋታ ያለ ግብ ባዶ ለባዶ ተለያይተዋል። የሩዋንዳ ቡድን የቤት ስራውን ያጠናቀቀው ባለፈው ሳምንት አዲስ አበባ ላይ 3-2 ባሸነፈበት ጨዋታ ነው። በአጠቃላይ ውጤትም 3-2 መሰረት የሩዋንዳ ቡድን በጥር ወር በሚደረገው የቻን አፍሪካ ዋንጫ ላይ ተሳትፎውን ያሳያል። በሌሎች የዓለም ዋንጫ የመጨረሻ ማጣሪያዎች ከጊዜ አንጻር በአፍሪካ ዞን የተከናወኑትን በአጭሩ እንመለከታለን። 3 ሀገሮች ብሔራዊ ቡድኖች ማለትም የሞሮኮ፣ ቱኒዚያና ሴኔጋል ብሔራዊ ቡድኖች ከትናንት በስቲያ ድላቸውን በራሳቸው አሳክተው ለዓለም ዋንጫ ማለፋቸውን አረጋግጠዋል። የማለፍ ድሉ በማሸነፍ ላይ የተወሰነው የአይቮሪ ኮስት ብሔራዊ ቡድን በደጋፊውና በሜዳው በሞሮኮ አቻው 2-0 ሽንፈት ደርሶበታል። በዚህ ውጤት መሰረት የሞሮኮ ቡድን ከምድቡ በነጥብ አንደኛ ሆኖ በማጠናቀቅ ለሩሲያው የዓለም ዋንጫ ተሳትፎ በቅቷል። ሌሎቹ ከየምድባቸው በነጥብ አንደኛ ሆነው በሩሲያው የዓለም ዋንጫ ማለፋቸውን ያረጋገጡት የሴኔጋልና የቱኒዚያ ቡድኖች ናቸው። ቱኒዚያ ከሊቢያ 2-0 እንዲሁም ሴኔጋል ደቡብ አፍሪካ 2-0 አሸንፈው ነው የዓለም ዋንጫውን ተሳትፏቸውን እውን ያደረጉት። ሌሎች ጨዋታዎችም በተለያዩ የአፍሪካ ከተሞች ተካሂደዋል። ከየምድባቸው በነጥብ አንደኛ ሆነው ያለፉ የዓለም ዋንጫ ተሳታፊ 5 አገሮች የሰሜን አፍሪካዎቹ ሞሮኮ፣ ቱኒዚያና ግብጽ እንዲሁም ከምዕራብ አፍሪካ ናይጄሪያና ሴኔጋል ናቸው። 21ኛው የዓለም እግር ኳስ ዋንጫ ከሰባት ወራት በኋላ በምድረ ሩሲያ ሊደረግ ይተበቃል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁን ሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እንደ አውሮፓውያኑ ዘመን አቆጣጠር በ2012 ዓመተ ምህረት ሮም ከተማ በስተምስራቅ 50 ኪሎ ሜትር ርቃ በምትገኘው የኦፌሌ ከተማ አባትነትና ክብር የሚሉ መጠሪያዎች ተሰጥተውት በ160,000 ዶላር ወጪ ለግራዚያኒ ባቆሙት የመታሰቢያ ሐውልት የከተማይቱ ከንቲባ ኤርኬሌ ቬሪ የስምንት ወር፣ ሁለቱ የምክር ቤት አባላት ጊያምፔሮ ፍሮኒ እና ሎሬንዞ ፔፕሮን እያንዳንዳቸው የስድስት ወራት እስራት ተፈርዶባቸዋል። በአዲስ አበባ ከተማ በርካታ 10 ሺዎች የተቆጠሩ ኢትዮጵያውያን በመርዝ ጋዝ የተገደሉበትን ጨምሮ በኢትዮጵያና በሊቢያ በፋሽስት ወረራ ዘመን በፈጸመው በርካታ የጦር ወንጀሎች ተጠያቂ ለሆነው ለሮዶልፎ ግራዚያኒ የመታሰቢያ ሐውልት መቆምና የመዝናኛ ስፍራ ለክብሩ መሰየሙን በመቃወም ከሌሎች መሰረታቸው ኢጣሊያ ከሆኑ ቡድኖች ጋር ላለፉት 5 ዓመታት ወገኖች አንዱ ነው። ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው የኢትዮጵያውያን ማህበር ይባላል። ዜናውን ተከትሎ ከዋና ስራ አስኪያጁ አቶ ኪዳኔ አለማየሁ ጋር ባለፈው ሐሙስ የተካሄደውን ቃለ ምልልስ ሁለተኛና የመጨረሻ ክፍል ይዘን ቀርበናል። አቶ ኪዳኔን ያነጋገረው አላ ከበደ ነው። በቀደመው ክፍል ቃል ምልልሱ አባል አልባነት ካደረገበት ይጀምራል።
አቶ ኪዳኒ ካሳ እንዲከፈልበት በሚጠየቅ ወንጀል የሚጠየቅ አስተዳደር ከፍተኛ የጦር መሪ የነበሩ ሰው መታሰቢያ መናፈሻ በመቋቋሙ ያን ክብር የሚያዋርድ ሁኔታ በመቃወም ያደረጋችሁት ነው ይሄን ፍርድ ያገኘው። ዋናው ጥያቄያችሁ በተደጋጋሚ እርሶ እንደጠቀሱት ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለውን ማህበራችሁን እንቅስቃሴዎች በራዲዮ ጣቢያችን ጠይቀን እናውቃለንና የጣሊያን መንግስት ተገቢውን ካሳ ለኢትዮጵያ አልከፈለም፣ የተዘረፈው ንብረት አልተመለሰም፣ ቫቲካን ኢትዮጵያን መጠየቅ አለባት የሚሉ አበይት ጥያቄዎቻችሁ ውስጥ የትላንት ወዲያው ፍርድ ምን ተስፋ ሰጪ ሆኗል? ምንስ ቀጣይ እንቅስቃሴዎች አሏችሁ?
እንዳልከው ካሳ ይሄ አሁን በቀደም ላይ የተሰጠው ፍርድ የመጀመሪያው በርከፋች የሆነ የሚያበረታታ ፍትሃዊ ሂደት ነው እና አሁን የጣሊያን መንግስትም ፍርድ ቤቱም የኢትዮጵያን ጉዳይ አተኩሮ በቁም ነገር የያዘው መሆኑን የሚያመለክት ነው እና ለቀሩት ዋና ዋና ዓላማዎች አንተ ላይ ተጠቀስካቸው ሁሉ ጥረታችን ይቀጥላል። በዚህ ምክንያት እኛ ኢትዮጵያውያን ብቻ ሳንሆን የኢትዮጵያ ወዳጆች የሆኑ ሁሉ ተበረታተው ጥረታቸውን እንዲያጎለብቱ እንዲያጠናክሩ በጣም በጣም አስፈላጊ ነው እና ለምሳሌ በቫቲካን በኩል አሁን ድረገጻችን ላይ ግሎባል አላያንስ ፎር ኢትዮጵያ .org የሚል ነው። እዛ ላይ እየተፈረመ ያለ አቤቱታ አለ። የተፈረመው እስካሁን ወደ 4800 ነው። ነገር ግን የምንፈልገው 100,000 ነው እና 105 ሚሊዮን ህዝብ ያላት ሀገር እና ሌሎች ወዳጆች ያንን ለማሟላት ምንም የሚያስቸግር አይመስለኝም። ምክንያቱም የቫቲካን ድጋፍ ለፋሽ ጣሊያ በጣም በጣም አበረታታች ነበር። ነገሩን ያቀናው እሱ ነው። እና ምናልባት ወደኋላ እንመለስበታለን። የነሱ ቡራቴ ነው አንደኛው ተጠለ ያን ሁሉ ግፍ ያስከተለው። በዚህ አጋጣሚ ደግሞ ሌላ ማመስከን የሚገባኝ መታሰቢያው ያለበት አውራጃ ላዚዮ ይባላል። የዛ አውራጃ ገዢው ኒኮላ ዲንጋሬቲ ይባላሉ። በእውነቱ እሳቸው በጣም ቀና አስተሳሰብ ያላቸው፣ በእሳቸው ድጋፍ ነው የአውራጃው ምክር ቤት ተሰብስቦ ይሄ ሐውልት መነሳት አለበት፣ ያውም በ15 ቀን ነው መሆን ያለበት ብለው ወሰኑት። ያ ካልሆነ ጉዳዩ ፍርድ ቤት ይሄዳል በማለት እንግዲህ የፍርዱ ሂደት ያው ማክሰኞ ዕለት የተገኘውን ውሳኔ ያስገኝታል። የቀረውንም ተስፋ ሳንቆርጥ በእግዚአብሔር እርዳታ እና ሁሉም ለፍትህ በሚያምን ሰው ድጋፍ እንቀጥላለን ማለት ነው።
ተነሳችሁለት ዓላማ አንዱም በዚያ ዘመን ከፍተኛ በደል ለደረሰበት የኢትዮጵያ ሕዝብ ክብር የሚነሳ ድርጊት ተቃውማችሁ ይሄን አይነት የፍርድ ውጤት ማግኘታችሁ በዓለም አቀፍ ደረጃ በደል ሲፈጸም ምን ቢቆይ ምን ቢዘገይ ለፍሬ መብቃት ማስቻሉን ምሳሌ ይሆናልና በድጋሚ እንኳን ደስ ያላችሁ። ቀጣይ እርምጃዎቻችሁንም ተከታትለን እንዘግባለን። ለአሁኑ ግን አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ። አንድ ነገር ማከል መፈልጋው ስለ ፖፕ ፓየስ 1ኛ ጣሊያኖች ኢትዮጵያን በወረሩ ጊዜ ከነበሩት የቫቲካን መሪዎች አንደኛው መጀመሪያ ላይ ነበሩ እና አንድ እንዳከራካሪ የተነሳ ነጥብ እሳቸው ያንን ፋሽስቶቹን አልባረኩም የሚለው ነው። በእውነቱ ለዚህ ብዙ ማስረጃ አቅርቤያለሁ። አንደኛው ለምሳሌ በኒውዮርክ ታይምስ ጋዜጣ ላይ ፌብሩዋሪ 13 1937 እንደ ፈረንጆች አቆጣጠር ጣሊያኖቹ ኢትዮጵያን ወረው ሳለ ማለት ነው ፖፕ ፓየስ 1ኛ ቡራኬያቸውን ለጣሊያን ንጉስ ሲያቀርቡ የጣሊያን ንጉስና የኢትዮጵያ ንጉሰ ነገስት ብለው ባርከዋል። በዚህ ላይ ብዙ ጳጳሳት ወርቃቸው እየሰጡ እንደውም ይሄ ቅዱስ ጦርነት ነው ያሉ አንድ ጳጳስ ነበሩ። ምክንያቱም ያንን እምነት የሌለውን ህዝብ ወደ ካቶሊክ እምነት መቀየር ያስችላልና እየተባለ ብዙ በብዙ መንገድ በእውነቱ የቫቲካን የፋሽስት ጣሊያን ጦር የደገፈች መሆኑ የማያጠራጥር ነገር ነው። ስለዚህ በዚህ ምክንያት ነው በእውነቱ ብፁዕ አቡነ ብርሃነ ኢየሱስ ጋርም በአካል ተገኝቼ ለረቱ ሰዎች ባሉበት ስለዚህ ጉዳይ ተወያይተን ቫቲካን ይቅርታ መጠየቅ እንዳለባት በግልጽ ነግረውኛል። ብፁዕ አቡነ ብርሃነ ኢየሱስ በኢትዮጵያ የካቶሊክ ቤተክርስቲያን ካርዲናል ናቸው እና መጨረሻው ነጥብ ቫቲካን ይቅርታ የመጠየቋ ነገር እስካሁን ለኢትዮጵያ ተነፈገ እንጂ አይሁዶችን ይቅርታ ጠይቀዋል። አሁን በቅርቡ ሩዋንዳን ይቅርታ ጠይቀዋል። ከዛ ትንሽ ቀደም ብሎ በአሁኑ ፖፕ ፍራንሲስ የላቲን አሜሪካ ሰዎች እንዲሁ ይቅርታ ጠይቀዋል እና በኢትዮጵያ ላይ እጅና ጓንት ሆነው ከፋሽስት ጣሊያን ጋር የተባበሩበትን ለምን ይቅርታ እንደማይጠይቁ በጣም የሚያስገርም ነው። እንግዲህ አሁን የጣሊያ ፍርድ ቤት እንኳን በኢትዮጵያ ፍትሃዊ የሆነ ውሳኔ ሲያስተላልፍ ቫቲካንም ተቀስቅሳ ክርስቲያናዊ ተግባሯን እንደምታከናውን በጣም ተስፋ አደርጋለሁ።
መልካም። በድጋሚ አቶ ኪዳኔ አለማየሁ፣ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ፣ እግዚአብሔር ይስጥልኝ።
እግዚአብሔር ያክብርልኝ አቶ አሉላ። ቪኦኤም ይህን እድል ስለሰጠኝ በጣም ማከብረው ነው። አመሰግናለሁ።
አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ሳምንታዊው አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ። ባለፈው ቅዳሜ ምሽት በቅርቡ በሶማሌና በኦሮሚያ ክልሎች ድንበር አካባቢ ተፈጥሮ የነበረው ግጭት እንዲሁም በኦሮሚያ ውስጥና በሌሎች የአገሪቱ ክፍሎች ይካሄዳሉ በሚባሉት ብሔር ላይ ያተኮሩ ግጭቶች ላይ ትኩረት በማድረግ የሚካሄድ ውይይት ማስተማታችን ይታወሳል። ለውይይቱ የቀረቡት እንግዶች አቶ ሙላቱ ገመቹ በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ፣ በኦሮሞ ፌዴራላዊ ኮንግረስ ውስጥ ደግሞ ምክትል ሊቀመንበር ናቸው። አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ብሔራዊ ፓርቲ ብሔራዊ ምክር ቤት አባል፣ ዶክተር መሃሪ ረዳኢ ደግሞ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። ያነጋገረቻቸው አዳነች ፍስሐዬ ናት። እንግዶቹ ስለ ችግሩና ስለ መፍትሄው ያላቸውን አስተያየቶች ገልጠዋል። ዶክተር መሃሪ ረዳኢ ይቀጥላሉ።
አሁን ወደ ዶክተር መሃሪ ረዳኢ ልሂድ። እንግዲህ
አመሰግናለሁ። እኔ ቅድም የመንግስት ኃላፊነት ስንል መንግስት ሁለት አይነት ኃላፊነት አለው። በአንድ በኩል መፈጸም ያለበትን አለመፈጸም ነው። በሌላ በኩል ደግሞ በታች መዋቅሮቹ ሲያጠፉ ደግሞ እነሱን አለመከታተል ነው እና በዚህ በኩል ምናልባት በማክሮ ከፍ ባለው ደረጃ በኦሮሚያ ክልላዊ መንግስት ደረጃ በፌዴራል መንግስት ደረጃ ቀጥታ ግጭትን ይፈልጉታል ባይባልም ግጭት እያንቀሳቀሱ ያሉ የነሱ የበታች መዋቅር መሆናቸው እያወቁ በእነሱ ላይ ቆንጠጥ የማያደርግና የማያዳግም እርምጃ የማይወስዱ ከሆነ ፈቅደውታል ብሎ ከመገመት የሚከለክል ነገር የለም። ሌላው አሁን እንደ መፍትሄ የተገለጸው ይሄ የፌዴራል አደረጃጀቱ ነው ችግሩ፣ ብሔር ተኮር መሆኑ ነው ችግሩ የተባለው ከአቶ ልደቱ ህገ መንግስቱም ችግር አለው አፈጻጸሙም ችግር አለው ያሉት ነገር በተወሰነ ደረጃ እቀበላለሁ። አፈጻጸሙ ችግር እንዳለ ህገ መንግስቱ ግን ሊያሰራ የሚችል ነገር ነው የሚመስለኝ። ህገ መንግስቱ ከመረቀቁ በፊት የነበሩ ችግሮች ማንነታችን ተረሳ፣ ቋንቋችን፣ ባህላችን ተረገጠ፣ ወደ ጥግ ተገፋ፣ ስለዚህ ይሄ መስተካከል አለበት የሚል ጥያቄ ነው የነበረው። ይሄን ጥያቄ ለማስተናገድ ነው በዚህ አይነት አደረጃጀት የተቀመጠው። ስለዚህ ነው ችግሩ አደረጃጀቱ ላይ ነው ብዬ አላምንም። ችግሩ ያለው አፈጻጸም ላይ ያሉ ነገሮች ናቸው። ካደረጉት ጋር ምጋራው ልዩነታችን በጣም ተራግቧል። አንተ እንዲህ ነህ ታሪክ እንዲህ ነው ተብሎ የጋራ ታሪክ የሌለን ይመስል የጋራ ባህል የሌለን ይመስል በልዩነታችን ላይ ተተኮረ። እያንዳንዱ የተካለለ ቦታ ደግሞ በዋናው ነዋሪ ስም እየተጠራ እዛ በታሪክ አጋጣሚ የሰፈረ ሰው እንደ ሁለተኛ ዜጋ የመቁጠር ነገር መጣ። ሲፈልጉም ያኖሩት ሳይፈልጉ ጠራርገውም ያወጡት ማንም ደግሞ ጠያቄ የሌላቸው ወገኖች እየተፈጠሩ መጡ። ስለዚህ ኦሮሞው ከሶማሌ ክልል ተጠራርጎ ይወጣል፣ ሶማሌው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው አማራው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው ደግሞ ከአማራ ተጠራርጎ ይወጣል። እንደዚህ አይነት ነገር ነው ያለው። ይሄ ህገ መንግስቱን በአግባቡ አለመተርጎም ነው። እነዚህ ሰዎች ዜጎች ናቸው። በአገሪቱ ክልል የመዘዋወር ሀብት የማፍራት የመንቀሳቀስ መብት አላቸው። ስለዚህ ሊጠበቁ ይገባል። መንግስት እንዲያውም ደካማውን ነው መጠበቅ ያለበት። ደካማው ማለት ቁጥሩ አናሳም ደካማ ነው። የአቅም ድክመትም አለ፣ የኢኮኖሚ ድክመትም አለ፣ በቁጥር ሲያንስም ደካማ ነው። የበለጠ ጥበቃ እንዲያውም ሊደረግላቸው የሚገባ እነዚህ ሰዎች ናቸው። ክልሎች የማይጠብቋቸው ከሆነ ደግሞ ፌዴራል መንግስቱ ሊጠብቃቸው ይገባል። ስለዚህ ይሄን አጽንኦት ሰጥቶ የኦሮሚያ ክልል ስለተባለ የኦሮሚያ ተወላጅ እንደፈለገ የሚያደርገው፣ የትግራይ ክልል ስለተባለ የትግራይ ተወላጅ እንደፈለገ የሚያደርገው፣ የአማራ ክልል ከተባለ የአማራ ክልል እንደፈለገ የሚያደርገው ተደርጎ መወሰዱ ላይ ነው ችግሩ። ማንነቱን ያከበረ ሌላው ደግሞ ኢትዮጵያዊ ወንድሙ ኢትዮጵያዊ ዜጋው እንደሆነ መቀበል ነው። አሁን እኮ የኢትዮጵያዊ ዜግነትህ ኢትዮጵያ ውስጥ የማትፈጽምበት ደረጃ ላይ ነው የደረስነው። ዜግነት የክልል ሆኗል። በክልልህ ነው ፈልገህ ያንተ ክልል የምትናገርበት ቋንቋ ወይ እትት የተቀበረበት ቤት አፈልገህ ነው የዜግነት መብት ካለህም ኤክሰርሳይዝ የምታደርገው። ለነገሩ የዜግነት መብትህን ኤክሰርሳይዝ ታደርጋለህ ወይ እዛ ጥያቄ ሆነ። ግን የበለጠው በአዳም ማትባልበት ቦታ ግን እዛ ነው እየሆነ ያለው። ይሄ የፌዴራል መንግስቱ ኃላፊነት ነው ማስፈጸም ይገባል። ሁለተኛ ህዝቦች ደግሞ ጠላቶቻቸው በአግባቡ መለየት መቻል ይኖርባቸዋል። በስሜት እየተነሳሱ ጠላት ያልሆነውን ጠላት አድርገው መመደብ የትም አያደርስም። ደም መፋሰስ ነው። እስካሁን ብዙ ደም ፈሷል። እስካሁን ብዙ ሰው ተፈናቅሏል። እስካሁን ብዙ ንብረት ጠፍቷል። ትክክለኛ ጠላታቸው የማያውቁ ከሆነ ትክክለኛ ጠላቶቻቸው በመልካም አስተዳደር የሚበድሏቸው፣ በሙስና የተጨማለቁት ቅርብ ያሉ ገዢዎቻቸው ናቸው እንጂ እንደነሱ በችግር የተቆራመዱ መጤዎች መጤ ስል ያው የነሱን ቃል ለመጠቀም ነው የነሱ ጠላቶች ሊሆኑ አይችሉም። ስለዚህ ህዝቦች እውነተኛ ጠላታቸው ላይ ማትኮር አለባቸው። ህዝብ ሲፈናቀል፣ ህዝብ ሲጎዳ ደግሞ የብሔሩ ሰው አይደለም ማውገዝ ያለበት፣ አብረን ማውገዝ መቻል ይኖርብናል። ኦሮሞ ከሶማሌ ክልል ሲፈናቀል ሁሉም ህዝብ መጮህ ይገባዋል፣ የኦሮሞ ተወላጅ ብቻ ሳይሆን። አማራው በደል ላይ ሲጨፈጨፍ ሁሉም ህዝብ ሊያሳስበው ሊጮህበት ይገባል። ትግራይ እንደዚሁ ከጎንደር ከመተማ ሲፈናቀል እንዲሁ ሁሉም መጮህ አለበት። አሁን ግን ይሄ የብሔር ተኮር ቅኝት እየመራን ነው ወደዛ። እኔ የምለው ብሔር ሲጎዳ ነው መጮህ እየመጣ ያለው። ይሄ አደገኛ ነው። ነገ አንዱ ላይ ሆነ እንጂ ከነገ ወዲያ እዛ ላይ የማይደርስበት ምንም ምክንያት የለም። ሶስተኛ እንግዲህ ወደ መንግስት ህዝብን ማዳመጥ ይኖርበታል። ችግሮች ለይቶ በፍጥነት በአስቸኳይ ነገሮችን ማስተካከል መቻል ይኖርበታል። በሰላም ከሚታገሉ የፖለቲካ ኃይሎች ጋር መነጋገር ይኖርበታል። እነዚህ አይነት እርምጃዎች ካልተወሰዱ አሁን እየሄድንበት ባለነው ቅኝት ሁለቱም ተወያዮቻችን እንደገለጹት ወደማንወጣው አዙሪት የሀገሪቱንም አንድነት አደጋ ላይ ወደሚጥል ሁኔታ እያመራን እንደሆነ ነው እየታየ ያለው። አመሰግናለሁ።
እሺ እንግዲህ
አዳመች አንድ ደቂቃ ማግኘት ይቻላል? አንድ ሀሳብ ልጨምር።
ሁለታችሁም አንድ ደቂቃ፣ ምክንያቱም ሊዘጉት ነው። አቶ ምላኩ ነው ታሁን አይደል?
አዎ። ይችን ለመጀመር ነው። ፌደራላዊ የሆነበት ምክንያት ታሪካዊ አመጣት ስላለው ወደ ኋላ ተመልሶ ያንን ማየቱ ጥሩ ይመስለኛል። በሁለተኛ ነገር ህገ መንግስታችን 32(1) የሚለው ማንም ኢትዮጵያዊ በኢትዮጵያ ክልል ውስጥ የመዘዋወር የመኖር ሀብት ማፍራት ይህንን መብት ይሰጣል። እንኳን ኢትዮጵያዊ ሌላም ከሌላ ሀገር መጥቶ ኢትዮጵያ ውስጥ የሚኖር ይህንን መብት አለው። ስለዚህ ይህንን ችግር አመጣ ፌዴራሊዝም ነው ያመጣው የሚባለው ይሄ አይደለም። በትክክል ህገ መንግስቱን መተርጎም ያለመቻል ህገ መንግስቱን ጠብቆ በስርዓት የማስተዳደር ጉዳይ ነው። አሁን ፍጹም ለዚህ ሁሉ ማህበራዊ ቀውስ ያበቃልና ይህችን ለመጨመር ነው። አመሰግናለሁ።
እሺ አቶ ልደቱ አንድ ደቂቃ እንግዲህ።
እሺ በመጀመሪያ ፌዴራሊዝም ነው ያመጣው አላልኩም። እኔ ፌዴራሊዝም እደግፋለሁ፣ ግን ዋናው ጥሩ ነገር ምንድን ነው ሁለቱም ወንድሞች ያነሱት አሁን መፍትሄ ያፈጻጸሙን ችግር መፍታት ነው የሚል ነው። እኔ አላምንም በዚህ። ስርዓቱም የሚለው ይሄን ነው 25 ዓመት ያለን የህግ ችግር የፖሊሲ ችግር የለም የአቅጣጫ ችግር የለም ያፈጻጸም ነው ሆነ ያለው። ይሄን በማለት መፍትሄ ይመጣል የሚል እምነት የለኝም። እኔ እስከሚገባኝ ድረስ የሀገሪቱን ፖለቲካ ብሔር ተኮር ያደረገው ህገ መንግስቱ ፌዴራል አደረጃጀቱ ነው የብሔር መሰረት ያደረገው። ሁለተኛ አይደለም እኮ ብሔሮች ብሔር ተኮር መሆንና ማዕከላዊ መንግስቱን ያቋቋማችሁት በውክልና እናንተ ናችሁ፣ ስትፈልጉ ልታፈርሱት ትችላላችሁ፣ ስትፈልጉ ከሀገሪቱ ተገንጥላችሁ መለየት ትችላላችሁ ብሎ እኮ መብት ሰጥቷችኋል ህገ መንግስት። ማን ነው የሀገሪቱን ፖለቲካ ብሔር ተኮር ያደረገው? ህገ መንግስቱ እኮ ነው። የብሔርን መሰረት ያደረገው የፌዴራል አደረጃጀት እኮ ነው ይሄን ያደረገው። መንግስት ከሚያቀርበው የተለየ ሆኖ አላየሁትም እና ይሄ መፍትሄ ያመጣል ብዬ አላስብም።
እሺ አቶ ልደቱ፣ ለወደፊትም መቀጠል አለብን፣ በዚህም ያልቅ አይደለም እና አሁን በጊዜ እጥረት ምክንያት ልንዘጋው ነው። አቶ ምላቱ ገመቹ፣ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኢ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
አመሰግናለሁ።
አድማጮች ለምሽቱ ያልነውንም በዚሁ ልናጠናቅቅ ነው። የስልክ አስተያየቶቻችሁን ለማካተት ጊዜ አላገኘንም። ታዲያ በሙዚቃውም እንዲሁ ተጓድሎ እንዳይቀር በቀሩን ጥቂት ደቂቃዎች በዚህ በተከታዩ በፀሐይ ዮሐንስ ቆየት ያለ ስልት እንሰናበታለን። አድማጮች በዚህ ለምስተናበት ነው። የትግርኛ ስርጭት ይቀጥላል። በነገው ምሽት ከ3 ሰዓት ላይ በመደበኛ ፕሮግራማችን እንመለሳለን። በእኛ በኩል ሰላም፣ ደህና ደሩ።